ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ይህንን 27 ዓመታት ሶማሌ ሕዝብ በራሱ ፍላጎት የሚወክሉትን አልመረጥም። ስለዚህ እኛ የምንፈልገው ዛሬ ምንድነው? ይህንን አስራር እንዲቆም እና መስተንቀቂያ ነው የምንሰጠው አዲሱ መንግስት፣ አሁን ለውጥ ያመጣው መንግስት።
ሶማሌን እናድን የተባለው ማህበር አባል አቶ አደም አሌል አሊ ናቸው። ሙሉ ዘገባውን በዕለቱ አብይ ርዕስ ይዘናል።
በግለሰብ ደረጃም በሚጋጩበት ጊዜ ቶሎ ወደ ብሔር የመወሰድ ነገር አለ። ይሄ ለማንም አይጠቅምም። ወይ ደግሞ ሃይማኖት መልክ እንዲይዝ የሚሞክርበት ሁኔታ አለ። ይሄ ማንንም አይጠቅምም። የሰው ልጅ ነው የተገደለው፣ ሁላችንም ያሳዝነናል። ይሄ መሆን የለበትም። እንደዚህ አይነት የተበላሸ አመለካከት ያላቸው ሰዎች እንዲቀየሩ መስራት አለበት።
የኦሮሚያ ኮሙኒኬሽን ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮ ናቸው። የሰሞኑን ህይወት ያጠፉ ሁከቶች አስመልክቶ ከተናገሩት የተወሰደ ነው። የዚህንም ዝርዝር ይዘናል፣ በመጽሔት ክፍለ ጊዜ ይቀርባል።
አሁን ደግሞ የዕለቱ አበይት ዜናዎች ባጭሩ። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በገለጸው መሰረት ኢትዮጵያ ውስጥ ከመኖሪያቸው የተፈናቀሉ ሰዎች ብዛት 2.8 ሚሊዮን ደርሷል። ባለፈው ጥር ወር ገደማ ከነበረው 1.6 ሚሊዮን ከፍ ብሏል ማለት ነው ይላል ሽኗ ላይ የወጣው ዘገባ። በዓለም አቀፍ የፍልሰተኞች ድርጅት IOM መግለጫ መሰረት በየዓመቱ ከአፍሪካ ወደ ስፓኝ የሚጎርፉ ስደተኞች ቁጥር እያደገ የመጣ ሲሆን ወደ ኢጣሊያ የሚገቡት ደግሞ ቀንሷል።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ነሐሴ 9/2010 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐዬ ነን። ከአቀናባሪያችን ብርሃን ኃይሉና ከስርጭቱ መሐንዲስ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። የአማራ ክልል ርዕሰ መስተዳደር የህዝብ ግንኙነት ኃላፊ አቶ ንጉሱ ጥላሁንና የክልሉ የፖሊስ ኮሚሽነር አቶ ዘላለም ልጃለም የልዑካኑ ቡድን ዛሬ ከአዲሃ አመራር አባላት ጋር የተጀመረውን ግንኙነት ለማጠናከር ድርጅቱ በሀገር ውስጥ ገብቶ የለውጡ አካል እንዲሆን ጥሪ ለማቅረብ ነው። ብርሃን በርሄ አጭር ዘገባ አለው።
የአማራ ክልል ልዑካን ቡድን አስመራ የገባው ከአዲሃን አመራሮች ጋር የተጀመረውን ግንኙነት ለማጠናከርና ድርጅቱ በአገር ውስጥ ገብቶ የለውጡ አካል በመሆን አቋምን እንዲያራምድ የመጨረሻ እልባት ለመስጠት እንደሆነ የአማራ መስተዳደር የህዝብ ግንኙነት ኃላፊ አቶ ንጉሱ ጥላሁን ለቪኦኤ ገልጸዋል።
አመራሩ አሁን በሚገኝበት አስመራ ከተማ ተገኝተን ተወያይተን የመጨረሻውን እልባት ለመስጠትና አጠቃላይ የአዲያን ኃይል በሙሉ ወደ አገር ውስጥና ወደ ክልላችን ገብቶ የለውጡ አካል የሚሆንበት አቋሙን የሚያራምድበት ህዝቡ ለውጡ እንዳይቀለበስበት ሳይበታተን አንድ ሆኖ የሚቀጥልበትን ሁኔታ ሊሰራ በሚችልበት ደረጃ ላይ ለመወያየት ነው የመጣ ነው።
የአዲሃን የውጭ ጉዳይ ሰብሳቢ አቶ ታዘበው አሰፋ በበኩላቸው ይህ አሁን በኢትዮጵያ የታየው ለውጥ የ27 ዓመት የህዝብ ከፍተኛ ግፊትና የኢህአዴግ የለውጥ ተራማጅ አስተሳሰብ ያላቸው ሰዎች ውጤት እንደሆነ ከገለጹ በኋላ በነገው የአስመራ ውይይት ይህ ለውጥ እንዳይቀለበስ የዜግነት ግዴታቸውን በመወጣት በሁለቱም መካከል መግባባት ላይ እንደሚደርሱም ተናግረዋል።
ይሄ ለውጥ እንዳይቀለበስ እና ህዝባችን ደግሞ ወደ አላስፈላጊ አደጋና ግጭት እንዳይገባ ሁላችንም የዜግነት ግዴታችን ለመወጣት በቀናህነትና በሰከነ መንገድ ውይይታችን አካሄደን በተግባር ከህዝባችንና ከወገናችን ጋር ሆነን ይሄንን ለውጥ ወደ ትክክለኛ ለውጥ ጎዳና ለማስኬድ ጥሩ ደረጃ ላይ እንደርሳለን የሚል ተስፋ አለኝ። በነገው ስብሰባችን
የኢፌዴሪ መንግስት በውጪ የሚገኙ ተፎካካሪ ኃይሎች አገር ውስጥ ገብተው ሰላማዊና ፖለቲካዊ ትግላቸውን እንዲያካሄዱ ያስተላልፈውን ጥሪ ተከትሎ የአዲሃን የውጭ ጉዳይ ልዑኮች ሐምሌ 24/2018 ወደ ኢትዮጵያ በመግባት በባህር ዳርና በአዲስ አበባ ከኢፌዴሪ ጠቅላይ ሚኒስትር፣ ከምክትል ጠቅላይ ሚኒስትርና ከአማራ ክልል ፕሬዝዳንትና ሌሎችም ጋር የመጀመሪያ ውይይት በማድረግ ጥሩ የመግባባት ደረጃ ላይ እንደደረሱ የሚታወስ ነው። ከአማራ ክልል የልዑካን ቡድን ጋር የአማራ የብዙሃን መገናኛ ጋዜጠኞችም ይገኙበታል። በነገው ዕለት ሙሉ ዘገባውን ይዤ እመለሳለሁ። ብርሃነ በርሄ ለአሜሪካ ድምጽ ከአስመራ።
ብርሃንን ለዘገባው እናመሰግናለን። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በገለጸው መሰረት ኢትዮጵያ ውስጥ ከመኖሪያቸው የተፈናቀሉ ሰዎች ብዛት 2.8 ሚሊዮን ደርሷል። ባለፈው ጥር ወር ገደማ ከነበረው 1.6 ሚሊዮን ተጨማሪ አክሏል ይላል ሽንዋ ላይ የወጣው ዘገባ። ለተፈናቃዮቹ መበራከት ምክንያት የሆነው በማህበረሰቦች መካከል የሚታዩት ግጭቶች እየጨመሩ መሄድና ካለፈው ጥር አንስቶም በተለያዩ የሀገሪቱ ክፍሎች በደረሰው የተፈጥሮ ቀውስ ምክንያት ተብሎ እንደሚታመን የሽንዋ ዘገባ ጠቅሷል። ኢትዮጵያ ከ920 ሺህ በላይ የሚሆኑ በአብዛኛውም ከሶማሊያ፣ ከሱዳን፣ ከደቡብ ሱዳንና ከኤርትራ የተሰደዱ ስደተኞችንም እንደምታስተናግድ ዩኒሴፍ በሰጠው ጋዜጣዊ መግለጫ መግለጹን ሽንዋ የሽንዋው ዘገባ አውስቷል። በአገር ውስጥ የተፈናቀሉትና ስደተኞቹን ለመርዳት በ111.8 ሚሊዮን ዶላር የሚገመት ገንዘብ እንደሚያስፈልገው እስካሁን ባለው ጊዜ የሚተገኘው ገንዘብ 31 ከመቶ ብቻ መሆኑን ዩኒሴፍ እንዳስታወቀ ሽንዋ ጠቅሟል።
በዓለም አቀፉ የፍልሰተኞች ድርጅት IOM መግለጫ መሰረት በየዓመቱ ከአፍሪካ ወደ ስፓኝ የሚጎርፉ የስደተኞች ቁጥር እያደገ የመጣ ሲሆን ወደ ኢጣሊያ የሚገቡት ደግሞ ቀንሷል። ሊዛ ሽላይን የድርጅቱ ዋና ጽሕፈት ቤት ከሚገኝበት ከጀኔቫ አጭር ዘገባ አድርሳናለች። ሰለሞን ክፍሌ ያቀርበዋል።
IOM የሚለው 47,000 መደበኛ ሲል የጠራቸው ፍልሰተኞች ባለፉት 2 ዓመታት ስፔን የገቡት ምዕራባዊውን የሜዲትሬኒያን ባህር አቋርጠው ነው። ባለፉት 10 ዓመታት ይህንኑ ጎዳና አቋርጠው ከገቡት ስደተኞች ይህኛው በከፍተኛ ቁጥር ይጨምራል ሲልም አስረድቷል። የዓለም አቀፉ ፍልሰተኞች ድርጅት ቃል አቀባይ ጆል ሚልማን ለቪኦኤ እንደተናገሩት ፍልሰተኞች ቀድሞ ከጊኒ፣ ከጋምቢያ፣ ከማሊ፣ ከሴኔጋልና ከአይቮሪ ኮስት አውሮፓ ባህር ጠረፍ ለመድረስ አዘውትረው ይጠቀሙበት የነበረውን መንገድ ቀይረዋል።
It indicates that probably West African migrants who were using the Sahara route up through Agadez into Tripoli.
ይህ የሚያመለክተው ትሪፖሊ ውስጥ ወደሚገኘው አጋዴዝ ለመድረስ ቀድሞ የሳሐራ በርሃን ይጠቀሙ የነበሩ የምዕራብ አፍሪካ ሀገሮች ፍልሰተኞች በአሁን ወቅት ክፍያው እየተወደደ በጉዞው ላይ አደጋው እየከፋ መሆኑ ስጋት እንዳለው የተገነዘቡ ይመስላል። ሊቢያ ውስጥ የደረሰባቸውን ችግርና አጠቃላይ ሁኔታውን ከግንዛቤ በማስገባትም ረከስና ቀለል ወዳለው ወደ ቀድሞ የሞሮኮ ጠረፍ ወደሚያደርሳቸው መንገድ ተመልሰዋል።
በIOM መግለጫ መሰረት በዚህ ዓመት ብቻ 25,000 ፍልሰተኞች ስፔን ገብተዋል። በዚህ ዓመት ኢጣሊያ ከገቡት 19,200 ጋር ሲነጻጸር የስፔኑ ይበልጣል። ያም ሆኖ ግን ይላሉ ሚልማን እንደ አውሮፓውያን ዘመን አቆጣጠር በ2014 እና 2015 ዓመተ ምህረት መካከል በየወሩ ኢጣሊያ ይደርሱ የነበሩ ፍልሰተኞች አሁን በዓመት ከሚገቡት ጋር ተመሳሳይነት አለው። IOM እንደሚለው ዘንድሮ አደገኛውን የሜዲትራኒያን ባህር ሲያቋርጡ ሕይወታቸው ካለፈው 1500 ፍልሰተኞች ውስጥ 2/3 የሚሆኑት ያለቁት ወደ ኢጣሊያ በሚያመራው ጎዳና ነው። አሁን ወደ ስፔን በሚደረገው ጉዞ የሟቾች ቁጥር ለምን እንደቀነሰ ምክንያቱን በትክክል ማወቅ አይቻልም ያሉት የIOM ቃል አቀባይ ጆል ሚልማን ምናልባት ስፔን ወደ ሀገሯ ለሚያመሩ ጀልባዎች ፈጥናና በተሻለ ምላሽ ስለምትሰጥ ይሆናል የሚለውን ግምት አስተጋብተዋል።
ማልታ ቁጥራቸው 141 የሚደርስ ከተለያዩ አካባቢዎች ፈልሶ የመጡ ሰዎችን ያሳፈረችው መርከብ ከወደቦቿ በአንዱ ላይ እንድታርፍ መፍቀዷ ያስደሰተው መሆኑን የተባበሩት መንግስታት ድርጅት አስታወቀ። ከተለያዩ አካባቢዎች ፈልሶ የመጡትን ለማዳን የሚሰራው መርከብ ፍልሰተኞቹን ከባህር ተቀብሎ ካሳፈራቸው በኋላ የሚያስገባው አገራቱ ሲንከራተት መሰንበቱም የሚታወቅ ነው። ፈረንሳይ፣ ጀርመን፣ ሉክሰምበርግ፣ ፖርቹጋል እና ስፓኝ እነኚህን ከተለያዩ አካባቢዎች ፈልሶ የመጡ ሰዎች ማልታ ከገቡ በኋላ ለመቀበል በመስማማታቸው የተባበሩት መንግስታት ድርጅት የስደተኞች አገልግሎት አሞግሷቸዋል።
በሳውዲ አረቢያ የሚመራው ወታደራዊ ህብረት ባለፈው ሳምንት ሰሜናዊ የመን ላይ ባደረሰው የአየር ድብደባ ቢያንስ 40 ህጻናትን መግደሉ ዓለም አቀፍ ቁጣ አስከትሏል። የሰላጤው አረብ ሀገሮች ህብረት በድንገቱ ዙሪያ ምርመራ እንዲካሄድ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አሳስቧል። የተባበሩት መንግስታት የጸጥታ ምክር ቤትም ተአማኒና ግልጽ ምርመራ እንዲከፈት ጠይቋል። የዲፕሎማሲያዊ ጉዳይ ዘጋቢ ሲንዲ ሻይን ሴን ከአሜሪካ የውጭ ጉዳይ ሚኒስቴር ላከችውን ዘገባ ቆንጅታ እየታቀርባለች። ህፃናቱ ከበጋወራት የሽርሽር ዝግጅት በአውቶቡስ ወደ የቤታቸው ሲመለሱ ነው የመኗ ሰዓዳ ከተማ ላይ በሚሳኤል የተመታው። ቢያንስ 50 ሰው ተገሏል፣ የሚበዙት ደግሞ ልጆቹ ናቸው። ሌሎች 77 ሰዎች ቆስለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄደር ኒውርት ዩናይትድ ስቴትስ በሲቪሎች ላይ የሚደርሱ ጉዳቶችን አስመልክቶ የሚወጡ ተአማኔ ሪፖርቶች ስታገኝ በቀላሉ አትመለከተም ብለዋል።
We have called for a Saudi-led coalition to investigate the civilian casualties that took place.
በአየር ጥቃቱ በሲቪሎች ላይ ስለደረሰው ሞትና መቁሰል የሳውዲ መራሹ ጥምረት ምርመራ እንዲያካሄድ አሳስበናል። የመከላከያ ሚኒስትር ጂም ማቲስ ስለዚህ ጉዳይ ተናግረዋል። ከሳውዲ አረቢያ መንግስት ጋር የሚወያዩና ጉዳዩን እንዲከታተሉ የሚያበረታቱ ጄኔራል ወደ ሳውዲ ልከዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከሳውዲው ንጉስ አልጋውራሽ ልዑል መሐመድ ቢን ሳልማን ጋር ስለ ጉዳዩ በስልክ መነጋገራቸውን ቃል አቀባይዋ ሄዘር ኒውርት አረጋግጠዋል። ዝርዝር ውስጥ ገብተው ለመናገር ግን ፈቃደኛ አልሆኑም። የመን ውስጥ በንጹሃን ሲቪሎች ላይ በሳውዲ መራሹ የጦር ሰራዊት ጥምረት የአየር ጥቃት ሲደርስ ይሄ የመጀመሪያ ጊዜ አይደለም ይላሉ ተንታኞች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተአማኒና ግልጽ ምርመራ እንዲካሄድ ጠይቋል። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዩጃሪክ
What we want to see is a stop to the fighting. What we want to see is a stop to the humanitarian suffering. What we want to see
እውን ሆኖ ማየት የምንፈልገው ውጊያው እንዲቆም ነው። በህዝቡ ላይ የሚደርሰው ሰቆቃ እንዲያበቃ፣ በዚህ ሰው ሰራሽ ሰብአዊ ቀውስ በሲቪሎች ላይ እየቀጠለ ያለው ጉዳት ይቁም ነው የምንለው።
በየመኑ ጦርነት የሚፋለሙት ወገኖች እንደ አውሮፓውያን አቆጣጠር በመጪው መስከረም 6 ቀን በመንግስታቱ ድርጅት ልዩ ልዑክ ማርቲን ግሪፊዝ ሸምጋይነት ጄኔቫ ላይ ቁጭ ብለው እንዲነጋገሩ ተጋብዘዋል። በመጨረሻም አንድ አጥፍቶ ጠፊ በአንድ የካቡል የትምህርት ተቋም ላይ ባፈነዳው ፈንጂ ቢያንስ 48 ሰዎች አልቀዋል፣ በርካታ ሌሎች ደግሞ ቆስለዋል። ፍንዳታው የደረሰው በሀገሩ የሰዓት አቆጣጠር ከቀኑ 10 ሰዓት ላይ ሲሆን ተማሪዎች ትምህርት ላይ እንደነበሩ ተዘግቧል። የቆሰሉት ሆስፒታል ተወስደዋል ሲሉ የካቡል ፖሊስ ቃል አቀባይ ሐሻማቱላ ስታኒካይ ገልጸዋል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም፣ ታሊባን ጥቃቱን አልፈጸምኩም ሲል አስተባብሏል። የምሽቱ ዜናችን እዚህ ላይ አብቅቷል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አረኝ ፍሳሐየንን። በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከመላፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ።
የኛ መግባት አለ መግባት አይደለም እኮ ዋናው ጥያቄ። እኛ ጥያቄ የለም፣ ያለን ጥያቄ የህዝብ ጥያቄ ነው። የሽግግር መንግስት ተቋቁሞ ወያኔ ከነስርዓቱ ተወግዶ ህዝባዊ መንግስት የሚያደርሰን ዲሞክራሲ ላይ የሚያደርሰን የሽግግር መንግስት እንዲኖር በጋራ እንጣር፣ ሁላችንም ሁሉ የሚመለከተው ኃይል ሁሉ እንጣር ነው ማለት። ይሄ መልስ አላገኘም።
የኢሃፓ አመራር አባል አቶ ኢያሱ አለማየሁ ናቸው። በወቅታዊ የኢትዮጵያ ሁኔታ ላይ ከሰጡት አስተያየት የተወሰደ ነው። በዲሞክራሲ በተግባር ፕሮግራም በሁለተኛው አጋማሽ ይመለሳሉ። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ።
ሶማሊ ክልልን እናድን ብሎ ራሱን የሚጠራ ማህበር ሁለቱ አባላቱ በሶማሊ ክልል የሽግግር መንግስት መቋቋም አለበት ሲሉ ለአሜሪካ ድምጽ ተናገሩ። ማህበሩ በአሁኑ ጊዜ በክልሉ ሰላምን ለማጠናከር ከፌደራል መንግስቱ ጎን እንደሚቆም አረጋግጠው የክልሉን አስተዳዳሪዎች ግን ህዝቡ እንዲመርጥ አሳሰቡ። የቀድሞ የክልሉ ፕሬዝዳንትና አጋሮቻቸው በፍጥነት ለህግ እንዲቀርቡም ጥሪ አድርገዋል። መለስካቸው አማሃ ዝርዝሩን ይዟል።
ሶማሌን እናድን የተሰኘው ማህበር በአዲስ አበባ ከአራት ወራት በፊት እንደተቋቋመ የማህበሩ አባላት ነን የሚሉት አቶ አደም አላሌ አሪና አቶ መሐመድ አደም አፍሎ ያስረዳሉ። ማህበሩ ከክልሉ ዞኖችና ወረዳዎች በሙሉ ከእያንዳንዱ የሶማሌ ጎሳ የተውጣጡ ሰዎች ሽማግሌዎችና ኡጋዞች እንዲሁም ሱልጣኖች እንደሚገኙበትም ይናገራሉ። የማህበር እንደተመሰረተን ጠቅላይ ሚኒስትር አብይ አህመድን አግኝቶ ለማነጋገር ብርቱ ጥረት ቢያደርግም አልተሳካለትም ብለዋል። በዚህም ማህበሩ የሰማውን ቅሬታ አልሸሸጉም። ይሁንና በሐምሌ ወር መጨረሻ ማህበሩ በድሬዳዋ ከተማ እጅግ ትልቅ ስብሰባ አካሂዷል። በዚህም ማህበሩ ለመንግስት ያለውን መልእክት በግልጽ አስተላልፏል ነው የሚሉት አቶ አደም አላሌ አሊ።
ከ5000 በላይ ከሁሉ ዞኖችና ወረዶቹ ምሁራን ሆኖ ሽማግሌ ሆኖ ኡጋሶችና ሱልጣኖች ሆኖ ተሳተፉት እና አሳይተናል የኛ ብቸኛ ተቋም መሆናችን አሳይተናል። መንግስት የሌለበት ቦታ የኛ መተካት እንደምንችለውና መንግስት ለመርዳት እና ትራንዚሽናል ጉቨርንመንት ለመስራት የክልሉ ሽግግር መንግስት ለምን መንግስት ስለጠፋ ለማቋቋም የኛ ሙከራው ይሄ ነው። ህዝቡ ደግሞ አሳይተናል። ዛሬ ግን የኛ ሐሳባችን እንደምንመስለው 27 ዓመት ኢፒአርዲኤፍ ከላይ ነበር የሚጠቆሙትን ይከለ ፕሬዚዳንት ይከለ ምክትል ይከለ ምናምን ነበር። ይህንን 27 ዓመታት ሶማሌ ህዝብ በራሱ ፍላጎት የሚወክሉትን አልመረጥም። ስለዚህ እኛ የምንፈልገው ዛሬ ምንድነው ይህንን አስራር እንዲቆም እና መስተንቀቂያ ነው የምንሰጠው አዲሱ መንግስት አሁን ለውጥ ያመጣው መንግስት።
ቪኦኤም የሽግግር መንግስት የምትሉት አካል ማህበሩ በኃላፊነት ውስጥ እንዲያቋቁም ነው የምትፈልጉት የሚል ጥያቄ ሰንዝሮ ነበረ። ሌላው የማህበሩ አባል አቶ መሐመድ አደን አፍሎ ምላሽ ሲሰጡ
መውሰድ አይደለም እኛ የምንለው የህዝብ ተሳትፎ ያለበት ህዝቡ የራሱ ተወካይ መምረጥ አለበት እንጂ ከላይ ዲክቴት ተደርጎለት ሊመጣሱ አንፈልግም። ምሾም አንፈቅድም። ይሄ ነው እኛም የኛም አንፈልገው።
ይሄን ለማድረግ የሚቻልበት ሁኔታ አሁን በሶማሌ ክልል ውስጥ አለ? ሰላም የለም። አሁን እንደምናየው በጣም ብዙ ህይወት ጠፍቷል፣ ብዙ ንብረት ወድሟል። ካሁን ድረስ እንደውም በሰራዊት ኃይል ነው ትንሽም ጋብ ያለው ነው የሚባለው። እንዴት ነው የምታዩት? ይሄ እንዴት አድርጎ ሊሆን ይችላል?
እኛም የምንለው ሁለት ነው። ዛሬ ብዙ ንብረት ተዘረፈ፣ ብዙ ሰው ሞተ። መጀመሪያ የሞቱ ሰዎች የሐዘን መግለጫ ነው የሚገልጹ። የኛ ህዝብ ነው፣ አማራ ሆኖ ኢትዮጵያዊ ነው፣ ኦሮሞ ሆኖ ኢትዮጵያዊ ነው። የኛ ነው የሞቱት፣ የኛ ህዝብ ነው። ከዛሬ እስከ ዛሬ ስንት ከሃምሳ ዓመት በላይ ይህ ህዝብ አብረን የምኖሩት ህዝብ ነበር። ታይቶ የማይታወቅ ነው የተደረገው ግድያ ምናምን። ማን ነው ያደረገው? ወንጀለኞች ናቸው። መንግስት ነኝ ያሉትንና በኢሰብአዊ መንገድ የወሰዱትን ሰዎች ነው ይሄን ግድያ ያደረጉትን። ይሄ ሰዎች ህዝብ የገደሉትንና ንብረት የዘረፉትን ወደ ፍርድ ቤት እንዲቀርቡ ነው የምንፈልገው መጀመሪያው። ሁለተኛው ፍርድ ቤት ሲቀርቡ አሁን እውነት ነው ችግር አለበት ክልላችን ያለው ችግር መፍታት የሚችለው የኛ ብቻ ነው፣ ህዝቡ ነው መፍታት የሚችለው።
አቶ አደም አላሌ አሊ ጨምረው ሲያብራሩም ቀደም በስልጣን ላይ የነበሩ የክልሉ አመራር አባላት ወንጀለኞች ናቸው ሲሉ ይከሱና መንግስት ሊፈታቸው አይገባም ይላሉ። የተረጋጋ ሰላም ይመጣ ዘንድም ከመንግስት ጋር መወያየት ይገባል ሲሉ ያስረዳሉ። ለህዝቡም ያስተላልፍልናል የሚሉትን መልእክት ገልጸዋል።
ተባበሩ፣ ለየኛ ሚሊተሪ ተባበሩ፣ አሳዩት ወንጀለኞቹ፣ አሳዩት ማን ነው ጅግር የፈጠረው፣ ሰላም ከእነሱም ጋር ስሩና ይፈጠር ነው የምንለው። ከዛ በኋላ እኛም ሰላሙ በቅርብ ጊዜ እንደሚመጣ ነው የምንገመተው። ግን ምንድን ነው የምንፈልገው? ከመንግስት ጋር መወያየት። መንግስት አሁን ዛሬ የፓርቲ ኃላፊ ሾመ። ይሄ ፓርቲ ራሱ ወንጀለኛ ነው። ህዝብ የገደለው ፓርቲ እሱ ነው። ወንጀለኛ የሆነው እንዴት ይሾማል? ከተሾመ ደግሞ የኛ አህመድ ሺዴ አንቃወሙም። የኛ ልጅ ነው። ከሱ ጋር አብረን እንሰራለን። ከሱ ጋር የኛ የምንፈልገው ሰላም ነው። ከሱ ጋር አብረን እንሰራለን። ከመንግስት ጋር አብረን እንሰራለን። ንወያይና ሽግግር መንግስት አብረን ቋቋም የዓላማችን ይሄ ነው።
በዚህ ዓላማችሁ መንግስት ባይስማማስ የሚል ጥያቄ አከየነበረ
እንቃወማለን። ለምን እንደ ድሮ ንሾማለን እንደ ድሮ እንደዚህ እናደርጋለን ከተባለ እኛ እንደ ድሮ አንቀበሉም። ኢትዮጵያ ለምን ጅግር ውስጥ ይገባች? ለግን ጂኤዩ ጅግር ውስጥ ይገባች ለኦሮሚያ ክልል ይሾማሉ ነበር፣ ለሶማሌ ይሾማሉ፣ ለአማራ ይሾማሉ። ይሄ የቲፒኤልኤፍ ስራ ነበር። ዛሬ ቲፒኤልኤፍ የለም። ኦፒዲዮ በዚህ ስራ ይቀጥላለው ካለ ትልቅ ስህተት ይገባልና ኢትዮጵያ እንድትፈርስ ነው የሚፈልገው ማለት ነው እኛ ሀሳባችን። እና ኢትዮጵያ እንዳትፈርስ ነው እኛ የምንሰራው። እኛ ኢትዮጵያ አንድነት፣ ኢትዮጵያ አንድ ልትሆን ነው የምንፈልገው። ኢትዮጵያ ህዝብ እጅ ተያይዘን ሰላም አብረን መፍጠር ነው የምንፈልገው።
አሁን የድሮ ፕሬዚደንት አብዲ ኢሌ የት ነው ያሉት?
ታስሯል። አሰሩት፣ ግን የት እንደወሰዱት አናውቅም። ግን ወንጀለኛ ስለሆነ ፍርድ ቤት ቶሎ ይቅረብ። አብዲ ኢሌ እሱ አይደለም ትእዛዝ የሰጠው ቤተ ክርስቲያን ለመቃጠል፣ ባንኮች ለመዝረፍ የእሱ ዘዎች አይደለም ትእዛዝ እሱ የሰጠው ነው። ይህ ትእዛዝ አስተላለፉት አይደለም።
ማስረጃ አላችሁ እናንተ?
አለን፣ በቂ ማስረጃ አለን፣ በቂ ማስረጃ አለን። እነሱም ኢትዮጵያ ህዝብ እንደገደሉትን ሌላም እንኳን ተው፣ ድሬዳዋ ውስጥ የተከሰተው ነገር ጅቡቲያኖቹ ሞቱት። ምን አደረጉት ጅቡቲያኖቹ? ሌላ ትልቁ ስህተት ምንድን ነው? የእኛ መንግስት ፌዴራል መንግስት ሀዘን መግለጫ ለጅቡቲ ሰዎች አልሰጠም። ምን ማለት ነው እንደዚህ አይነት?
አቶ አደም አላሌ አሊ ይህን ይበሉ እንጂ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በውጭ ጉዳይ ሚኒስትሩ በዶክተር ወርቅነህ ገበየሁ አማካይነት ለጅቡቲው ፕሬዚዳንት በላኩት መልእክት በድሬዳዋ ከተማ ለተገደሉት የጅቡቲ ዜጎች የተሰማቸውን ሐዘን በራሳቸውና በኢትዮጵያ ሕዝብ ስም መግለጻቸው ትናንት የኢትዮጵያ መንግሥት መገናኛ ብዙሃን ይፋ አድርገዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ የመስኔት ርዕስ እንሻገራለን። አድማጮች፣ ቦምብ ይዟል በሚል ባለፈው እሁድ በሻሸመኔ ከተማ በጅምላ ግር ብለው በመጡ ሰልፈኞች የተገደለውን ግለሰብ ጉዳይ አስመልክቶ ፖሊስ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ በማድረግ ላይ መሆኑንና ስለ ገዳዮቹ ማንነት ፍንጭ መገኘቱን የኦሮሚያ ክልል አስተዳደር አስታውቋል። የክልሉ ፖሊስ ኮሚሽን በበኩሉ የዜጎችን ደህንነት ለማስጠበቅ ይበልጥ ተግቶ የሚሰራ መሆኑን ለአሜሪካ ድምፅ ገልጧል። ዘጋቢያችን ሙክታር ጀማል ዝርዝሩን አሰናድቷል። እነሆ
ባለፈው እሁድ ሻሸመኔ ላይ ቦምብ ይዘሃል በማለት በአንድ ግለሰብ ላይ ጭካኔ በተሞላበት መንገድ በተወሰደ ጥቃትና ግለሰቡን ለግድያ ያበቃው ጉዳይን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽንና የኦሮሚያ ፖሊስ ኮሚሽን ለአሜሪካ ድምፅ በተለየ ሀሳብና አቋማቸውን ገልጸዋል። ወንጀሉን በተመለከተ መንግስት ጥልቅ ምርመራና ክትትል እያደረገ መሆኑን እየተናገሩት የኦሮሚያ ኮሚኒኬሽን ቢሮ ኃላፊ ዶክተር ነገሪ ሌንጮ የኦሮሚያ ብሔራዊ ክልላዊ መንግስት ለተፈጸመው ኢሰብአዊ ድርጊት ከፍተኛ ሀዘን እንደተሰማው ጉዳዩን ለማጣራት እና ወንጀለኞችን ለህግ ለማቅረብም ክትትልና ምርመራ እየተደረገ መሆኑን ለአሜሪካ ድምጽ ተናግረዋል።
የሞተው የሰው ልጅ ነው፣ ክብር የሆነ የሰው ህይወት ነው ያለፈው። ያውም ደግሞ በጣም ዘግናኝ በሆነ ሁኔታ ነው የተገደለውና ትልቅ ሀዘን ነው እየተሰማን። ይሄንን ጉዳት ያደረሱ ይሄንን ወንጀል የሰሩትን ወዲያውኑ በመከታተል ቁጥጥር ስር ለማዋል ጥረት ተደርጓል። እስካሁንም ደግሞ ወንጀል ከፈጸሙ በኋላ ከቦታው የሸሹትንም ክትትል በማድረግ ቁጥጥር ስር ለማዋል እየተሰራ ነው የሚገኘው። እስካሁን 4 የሚሆኑ ሰዎች በቁጥጥር ስር ውሏል። ነገር ግን ይሄ ያለቀ ጉዳይ አይደለም፣ ምክንያቱም ከዚህ ቁጥር ሊበልጥ ይችላል የምን ጥርጣሬ ስላለን ስራ እየተሰራ ነው የሚገኘው ማለት ነው።
በጥቃቱ ወቅት የሟቹ ልብስ ወልቆ ለምርመራና ማንነቱን ለማግኘት ፍንጭ የሚረዱ መረጃዎች ደብዛቸው መጥፋቱን ተከትሎ የሟቹን አድራሻና ማንነት በቀላሉ ለማግኘት ፖሊስ ሲቸገር እንደነበረ የኦሮሚያ ብሔራዊ ክልላዊ መንግስት ተናግሯል። ነገር ግን የሟቹን ማንነት ለመለየት ሲደረግ በነበረ ምርመራ የመረጃ ፍንጮች ተገኝተዋል፣ የበለጠውኑ ምርመራ እየተደረገበት ነው ብለዋል የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር ነገሪ ሌንጮ።
አሁን በምርመራ የተደረሰበት የጠየቀ የሟቹ አይደንቲቲ የዛው የአስቲነገሌ አካባቢ እንደሆነ ነው የተገለጸው። የትኛው ቀበሌ እንደሆነ የሚገለጽ ሆኖ ወረዳው ሄባናርሲ የሚባል ጎልጅታት የሚባል አካባቢ እንደሆነ ነው የተገለጸው። ይህንን ፖሊስ ምርመራ ያደረገ ስለሆነ እነሱ ሲጨርሱ የሚገለጽ ይሆናል። ነገር ግን የዛው አካባቢ ተወላጅ እንደሆነ ነው። ከዚህ ጋር ተያይዞ ሆን ብሎ ሰዎች የብሔር መልክ እንዲይዝ የሞክሩበት የሚያደርጉበት ሁኔታ አለ። ይሄ ትክክል አይደለም። በቅርብ ጊዜ እንደምናየው ሰዎች በግለሰብ ደረጃም በሚጋጩበት ጊዜ ቶሎ ወደ ብሔር የመወሰድ ነገር አለ። ይሄ ለማንም አይጠቅምም። ወይ ደግሞ ሃይማኖት መልክ እንዲይዝ የሚሞክርበት ሁኔታ አለ። ይሄ ማንንም አይጠቅምም። የሰው ልጅ ነው የተገደለው፣ ሁላችንም ያሳዝነናል። ይሄ መሆን የለበትም። እንደዚህ አይነት የተብላሽ አመለካከት ያላቸው ሰዎች እንዲቀየሩ መስራት አለብን።
ይህ አይነቱ እንድምታ በተለያዩ የሀገራችን ከተማዎችና አካባቢዎች እየታየ የመጣና በጣም አስጊ እንድምታ መሆኑን የተናገሩት ዶክተር ነገሪ የተፈጸመውን ኢሰብአዊ ድርጊት ወደ ተለያየ አጀንዳዎች በመለወጥና የበለጠ ሆኖ ህዝባችን መሃል ግጭትና ችግር ለመፍጠር እየተንቀሳቀሱ ያሉ አካላቶችን የሀገራችንን ባህልና ትውፊት ሰብአዊነት አስተሳሰብ የማይወክሉ ብለዋቸዋል። ወጣቶቹም ቢሆኑ ችግር በተፈጠረበት ጊዜ በስሜት ወደ እርምጃ ከመግባት ይልቅ ለጸጥታ አካላት ማሳወቅ እንዳለባቸው ነው የተናገሩት።
ማንኛውም ሰው ግን ቢያጠፋው እንኳን መለመድ ያለበት በዚህ ሁኔታ መገደል ይቅርና መነካትም የለበትም መደብደብም የለበትም። በህግ መመራ ሀገር ውስጥ ነው ያለነው። ችግርም ቢፈጠር የህግ አካላት አሉ። ወደ ህግ አካል ማቅረብ ነው እንጂ በዚህ ሁኔታ ሰውን የሚገሉ አመለካከታቸው እየተበላሸ በክፋት እየተሞሉ አካላት ለማንም የማይበጁ የየትኛውም ቋንቋ የየትኛውም ብሔር የየትኛውም ሃይማኖት የማይወክሉ ሀርመኔ አመለካከት የተሞሉ ሰዎች እንደሆኑ ነው የምንገልጸውና ከህግ እንደማይመልጡና አስፈላጊው ህጋዊ እርምጃ እንደሚወሰድ ነው መግለጽ የምንፈልገው።
በኦሮሚያ ብሔራዊ ክልላዊ መንግስት የተለያዩ ከተሞችና አካባቢዎች መሰረተ ቢስ መረጃዎችን በመንዛት ህዝብና ሀገር ላይ የተለያየ ጉዳት ለማድረስ እየተንቀሳቀሱ ያሉ አካላት አሉ ያለው የኦሮሚያ ፖሊስ ኮሚሽን ለአብነት ባሌ ጎባ ላይ፣ ሻሸመኔና በቅርብ አዳማ ላይ የተፈጠሩትን ግጭቶችና ምክንያቶች ሌላ ስምና ስያሜ በመስጠት የበለጠውኑ የሰው ስሜት በመቀስቀስ አደጋ መፍጠር የሚፈልጉትን ፖሊስ ተከታትሎ እርምጃ እንደሚወስድም በኦሮሚያ ፖሊስ ኮሚሽን የወንጀል መከላከል ኃላፊ ምክትል ኮሚሽነር ጀነራል ደቻሳ ቢቲማ ለአሜሪካ ድምጽ ተናግረዋል።
የተለያዩ ነገሮች አሉ። እዚህ አካባቢ ምን ሴንሲቲቭ ነገር እንዳለ ይተከሙበትና ጸረ ሰላም የሆኑ ኃይሎች ህዝብን ከህዝብ ጋር የማጋጫት ሁኔታዎች አሉ። ይህንን አውቆ ደግሞ ህብረተሰቡም መጠንቀቅና ከማን መጣ ከምን መጣ የሚለው ነገር ሳይረዳና ሳይገነዘብ ወደማይሆን አቅጣጫ ህዝቡ መምራት የለበትም። ፖሊሶቻችንም ይህንን ህዝብ የማስገንዘብ ስራን እየሰራ ነው። በተጨማሪ ደግሞ ወደዚህ ችግር የሚገቡትና ችግር የሚፈጥሩትን ሰዎች ላይ እርምጃ የመውሰድ አጠናክረን የምንቀጥልበት ሁኔታ እንዳሉ ነው።
ለአሜሪካ ድምጽ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዳማ።
ከተለያዩ ክፍሎች የተውጣጡ ቁጥራቸው 125 የሚሆኑ ሰው የሚሆኑ ወሰን ተሻጋሪ የበጎ ፈቃድ አገልግሎት ሰጪ ወጣቶች በባህር ዳር ከተማ ዙሪያ ልዩ ስሙ ሰባት አሚት በተባለ አካባቢ በአባይ ወንዝ ላይ የእንቦጭ አረምን የማስወገድ ስራ ሰርተዋል። ወጣቶቹ ነሐሴ 1 ቀን በቤተ መንግስት ለበጎ አድራጎት በጠቅላይ ሚኒስትር ዶክተር አብይ አህመድ አነቃቂ ንግግር ተደርጎላቸው ነበር። ዘጋቢያችን አስቴር ምስጋና ከባህር ዳር የላከችው ዘገባ ቀጥሎ ይቀርባል።
ነሐሴ 1 ቀን 2010 ዓመተ ምህረት ጠቅላይ ሚኒስትር ዶክተር አብይ መሐመድ ወሰን ሳይጋረዳቸው ወደ ክልሎች ሄደው የበጎ ፈቃድ አገልግሎት ለሚሰጡ ወጣቶች አነቃቂ ንግግሮችን አድርገው ነበር የሸኙአቸው። ታዲያ ከተለያዩ ክልሎች ተውጣጣው ባህር ዳር ከተማ የመጡ ወሰን ተሻጋሪ የበጎ ፈቃድ አገልግሎት ሰጪ ወጣቶች ጉልበት የሚጠይቀውን ስራቸውን እንዲህ በሆኔ የጠቅላይ ሚኒስትሩን ስም በመጥራት ነበር ሲሰሩ የተመለከት ነው።
አብይ እንዳለ ሚሊዮኖች ይከተሉናል እንዳለሉ ሌሎችም ይከተሉናል።
ወጣቶቹ ስራቸውን ሀብለው የጀመሩት በባህር ዳር ከተማ ዙሪያ ልዩ ስሙ ሰባት አሚት እየተባለ በሚጠራው አካባቢ በአባይ ወንዝ ላይ የወረረውን የእንቦጭ አረም በማስወገድ ነበር። ወጣት ማህሪ አስፋው ከትግራይ ክልል የመጣ የበጎ ፈቃድ አገልግሎት ሰጪ ወጣት ነው። እየሰጠ ያለው አገልግሎት ሁለት አላማዎችን ያነገበ መሆኑን ይናገራል።
በቤተ መንግስት ተሰብስበን በጠቅላይ ሚኒስተር መመሪያ ነው የመጣን። በየክልሉን ተመደበናል። እኔ ደግሞ በጣም ደስ ብሎኛል። ይሄ እንቦጭ የሚባል ይሄ ለጣና ካንሰር የሆነው እንደዚህ መሆኑን አላቀም ነበር ብሎኛል። ማለትም ይሄ በጎ ፈቃደኝነት ሆነን በተለያየ ክልል ሄደን እኔ ለምሳሌ ከትግራይ ክልል ነው የመጣሁትና ትግራይና ማራ እጅና ጓንት ሆነን ተሰርተን እንድንለወጥ በተለያየ ለጊዜው ጥቅም ብሎ በደንበር ያሉት ዘርፎ ለምናምን ጠብ የሚያነሱታልትና ለነ ወስኑን አንድ ፍቅር እንደሆነ ብሎ ጠቅላይ ሚኒስተር በጣም አይደህ አፈልፍላ ያመጣው በጣም ደስ የሚል ሐሳብ ነው።
ከኦሮሚያ ክልል የመጣችው ወጣት ስንቅነሽ ሲሳይም እንዲሁ
በፊት ሰፈር ላይ ነው የምሰራው። አሁን ወሰን ተሻግረን ነው የመጣነው። የመጣነው ለመስራትም ብቻ አይደለም፣ የህዝብን አንድነት ለማጠናከር፣ ለመግባባት፣ ቋንቋ ለመልመድ፣ እዚህ ያለውን ባህል አማራ ክልል ያለውን ባህል ለመልመድ፣ እንግዲህ እንዳየነው ከክልሎችንም ለማስተማር።
ላለፉት 7 አመታት በጣና ሐይቅና በአባይ ወንዝ ላይ የተከሰተው የእንቦጭ አረም ሐይቁን ከጥፋት ለመታደግ በውጭም ሆነ በሀገር ውስጥ ያሉ ወገኖች ኮሚቴ በማዋቀር በጉልበት በገንዘብና የቁሳቁስ ድጋፍ በማድረግ የአካባቢው ነዋሪዎችም ሆነ ከሌሎች ክልሎች የመጡ ወጣቶች በተደጋጋሚ በዘመቻ እየወጡ ሳይሰለቹ ለማስወገድ ጥረዋል። ግን ጠብ ያለ ነገር የለም። አሁንም ያው ነው ያሉት የአካባቢው ነዋሪ አርሶ አደር አንዱ ዓለም ይዘንጋው ናቸው።
አይ ፋያችን እርግጥ እየበከለ ነው ያለ። ግን እኛም እየታገለ ነበር፣ ዙም እናንተም እየረዳችሁ ነበር። ግን አልዳንም ሊከላም አልቻለም። ከምን እንደመጣ እንጃኒ ቢያለነ በቃ ብንል ማልሆነ አልተሳካም።
የአርሶ አደሩን ተስፋ የመቁረጥ ስሜት አይተን በቦታው ወጣቶችን ሲያስተባብሩ ያገኘናቸው የክልሉ የአካባቢ ጥበቃና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር አቶ በልስቲ ፈጠነ እንደው መቼ ይሆን አባይና ጣናን ከእንቦጭ አረም ነጻ ሆኖ የምናየው አልናቸው።
በየአመቱ አረሙ ሲከሰት 100% እናጸደዋለን። በሚቀጥለው አመቱም ተመልሶ ያው ይመጣል። ያካባይ ድረስም እንቦጭ አሉ። ለዛ ነው ውሃ ቢወጡት እንቦጭ እንደሚበሉ ይለፋል ይለፋል ተመልሶ ይታያል። ለምሳሌ ጣና ላይ ወደ 7 አመት ምናምን ሊሆነው ነው። አባይ ወንዝ ደግሞ 3ኛ አመት ሊሆነ ነው። እና ተመልሶ ይከሰታል፣ ይታረማል፣ ተመልሶ ይከሰታል። እና የአረሙ በሰነታይ ባህሪ አረሙን ሙሉ በሙሉ በማስወገድና ለመቆጣጠር ፈታኝና አስቸጋሪ እንደሆነ አድርጎታል።
ማሽኖች ችግሩን ማቅረፍ አልቻሉም ማለት ነው።
ያው ማለት ማሽኖቹ ማለት በህብረተሰብ ተሳትፎ የሚታረመውን የሰው ጉልበትን የሰውን ጊዜ ይቀንሳሉ ነው እንጂ አረሙን ሙሉ በሙሉ ያስወግዳል ማለት አይደለም። ዘለቄታዊ መፍትሄ የሚሆነው ሌሎች አማራጮች፣ ለምሳሌ ለአረሙ መስፋፋት ምቹ የሆኑ ሁኔታዎችን እንዲወገዱ ስናደርግ፣ ውሃው በደለል እንዳይሞላ ስናደርግ፣ ዘላቂ የሆኑ የረጅም ጊዜ እቅዶችን አዘጋጅተን ስንተገብር ነው።
እነዚህ 125 የሚሆኑ ወሰን ተሻጋሪ የበጎ ፈቃድ አገልግሎት ሰጪ ወጣቶችም አካባቢውን ህብረተሰብ እንደገና ለማነሳሳት ነው አረሙን የማስወገድ ስራ እንዲህ በወኔ ሲሰሩ የዋሉት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከአዲሶቹ ዘጋቢዎቻችን አንዷ አስቴር ምስጋና ያደረሰችንን ዘገባ ነው አድማጮች ተከታተላችሁት። አስቴርን እናመሰግናለን። በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው የምትከታተሉት። እስከ 4 ሰዓት የሚቀጥላል። አሁን በነጻው ስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እንስማ።
እንደምን አላችሁ? ግርማ ሀጂ ነኝ ከኔርላንድ ተደውለው። አስተያየቴ ባቀረባችሁት ውይይት ላይ የተሰጡ አስተያየቶችን በተመለከተ በተለይ የሶማሌን ክልል ችግር አፈታት በተመለከተ ምናልባት መንግስት ወዲያውኑ ግልጽ አላደረገም ማለት እነማን የችግሩ ምንጭ እንደሆኑ ማልገለጠን የሚል አስተያየት ቀርቧል። እኔ እንደማየው ስትራቴጂክ መሰለኝ ያካሄድ ችግሩን ጥሩ በሆነ መንገድ ስር ባለው መንገድ ለመፍታት ሁኔታዎችን እንደ አካባቢው ተጨባጭ ሁኔታ እና እንደምንሄድለት ደግሞ ግብ ግጭት ሳይፈጠር ስትራቴጂክ በሆነ መንገድ ለመፍታት የተጠቀሙበት ይመስለኛል። ወደፊት ቀስ በቀስ ፌዴራል መንግስት እየተጠናከረ ሲሄድ እነዚህ አይነት ሁኔታዎችን የበለጠ አጠናክሮ እንደሚሄድ ነው እንጂ ችግሩን ሳያውቁ ቀርተው አይመስለኝም። ሁለተኛው አስተያየት ደግሞ በአገር ግንባታ በተመለከተ በተለይ ዲያስፖራውን እና ሌሎች ባለሀብቶችን ለማሰባሰብ በሚደረገው ጥረት
ተጨማሪ አስተያየት ለማግኘት ለማጠናከር ማንም ነው ኮንታክት የምናደርገው? ግራ የተጋቡ ሰዎች ሊኖሩ ስለሚችሉ በምን ቁጥር ነው ወይ በምን ኢሜል ነው እንጠይቁልን ነው። አመሰግናለሁ። ደህና ሁኑ።
አድማጮች፣ አሁን ኢትዮጵያውያን በአሜሪካ አዲስ አበባ።
አሁን ኢትዮጵያውያን በአሜሪካ ነው ፕሮግራሙ። ባለፈው ዝግጅታችን የተጀመረና ዛሬ የሚቋጭ ፕሮግራም ነው የያዘው። ቀጣዩ የኢትዮጵያን በአሜሪካ መስናዶ አዲሱ አበበ ለ35ኛው የኢትዮጵያውያን በሰሜን አሜሪካ የስፖርት በዓል ዳላስ ቴክሳስ ላይ በተካሄደበት ወቅት ያዘጋጀው ውይይት ነው። ኢትዮጵያውያን በቅርቡ ማራቶን ዓለም አቀፍ ባንክ እንደሚከፍቱ የቦርዱ ሰብሳቢ አቶ ተካልኝ ገዳሙና የቦርዱ አባል አቶ ቸሩ ተረፈ ገልጸውለታል። ባንኩ ለምን ማራቶን እንደተባለ ፈቃዱን ለማግኘት የመንግስትን ፈቃድ እየተጠባበቁ መሆናቸውን ጭምር ነው የገለጡት። ኢትዮጵያውያን ሼር በመግዛት አክሲዮን በመግዛት መሆኑ ነው እንዲተባበሩ ጥሪ ባቀረበበት ወቅት አዲሱ አንድ ጥያቄ ሲያስከትል ለፕሮግራሙ የተፈቀደው ሰዓት አለቀና ውይይቱም አበቃ። አዲሱ ጥያቄውን ይደግምና አቶ ተካልኝ በሚሰጡት መልስ ነው የዛሬው ውይይታቸው የሚጀምረው።
አንድ ሰው እኔ ለምሳሌ ሼር ብገዛ ምንድነው ጥቅሜ? ወይም ሼር የሚገዙ ሰዎች ጥቅማቸው ምንድነው?
ለኢትዮጵያውያን እኔ ምንም ለኢትዮጵያውያን ባንክ ስለምንነጋገር ሁለት ጥቅም ነው የሚኖረው። አንደኛው ጥቅም በአሁኑ ጊዜ እዚህ ሀገር የሚኖሩ ኢትዮጵያውያን እንደ ልባቸው የባንኪንግ ሰርቪስ አያገኙም። ችግር አለ። ችግሩን እዚያ ስብሰባ ላይ አስልጥተናል። አሁን ላሰለች ወይም ደግሞ አድማጮችን ላሰለች አልፈልግም። በልዩ ልዩ ምክንያት በቋንቋቸው፣ በአክሴንታቸው፣ በምናቸው እንደገና ሲያወጫ እነዚህ ማሰቦች እንደ ብድሩ የሚያገኙ አይደሉም በሚል ፕሬጁዲስም አለ። እንደምታውቀው በዚያ በዚያ የሚፈልጉትን ያህል ብድር ከባንክ ሊያገኙ አይችሉም ብዙ ኢትዮጵያውያን። አንዱ ይሄ ነው እንግዲህ። ይህንን አንድ ሰው ሼር ሲገዛ ለወገኖችም አንድ ድል ከፍታለሁ፣ ከባንክ ተበድረው ስራ ሰርተው ራሳቸውን እንዲያሻሽሉ ወገኖቻቸው እንዲጠቅሙ አደርጋለሁ የሚል በጣም የተቀደሰ ዓላማ አለ። ሁለተኛ በዚህ ብቻ አይደለም የሚሄደው። አንድ ሰው ባንክ ውስጥ ገብቶ ሼር ሲገዛ ሁለተኛ ደግሞ ትርፍ ዲቪደንድ ማለት ነው። ባንኩ ሰርቶ ትርፍ ሲያመጣ ያ ባንኩ ውስጥ ኢንቨስት ያደረገ ሰው ዲቪደንድ ያገኛል፣ የባንኩ ትርፍ ተካፋይ ይሆናል ማለት ነው። በዚህ ሁለት ምክንያቶች ነው እንግዲህ ሰው እንግዲህ የሚለው።
አቶ ቸሩ ምናልባት የሚጨምሩት ከሌለ ሌላ ጥያቄ አለ።
አሜሪካን ሀገር ዲስክሪሚኔሽን በጣም 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 የተቀነሰ ሄዷል እናቃል።
ልዩነት የዘር መድሎ ማለት ነው።
ነገር ግን ጨርሶ ጠፍቷል ማለት አይደለም። እና በተለይ ባንክ ቤት ውስጥ በምንሄድበት ጊዜ ሁልጊዜም እንዲህ አይነት ችግር ይገጥመናል። ብዙ ጊዜ ገጥሞኛል። ይህም ቢሆን በባንኮች አልጠቀምም ማለት አይደለም። ባለፈው 30 ዓመት ውስጥ ብዙም ችግር አልገጠመኝም በእውነት አይደለም። ግን ብዙ ኢትዮጵያውያኖችን እየገጠማቸው ነው። በተለይ የቢዝነስ ሎን የሚፈልጉ ሰዎች፣ የቢዝነስ ፕሮፐርቲ መግዛት የሚፈልጉ ሰዎች፣ ላይን ኦፍ ክሬዲት የሚፈልጉ ሰዎች ብዙ ይገጥማቸዋል። እነዚህ ካላገኘ ደግሞ አንድ ነጋዴ ስራውን ሊያሻሽል አይችልም። ስለዚህ ወደፊትም ሆነ አሁንም በስራ ላይ ያሉ ሰዎች ኢትዮጵያውያኖች እንዲህ አይነት ችግር እንዳይገጥማቸው እኛ የገጠመንን ችግር እንዳይገጥማቸው ብለን ነው ባንኩን የምናቋቁመው። ምክንያቱም በሚሄዱበት ጊዜ የሎን ኦፊሰሮቹ ኢትዮጵያውያኖች ይሆናሉ፣ ሌሎችም ሰራተኞች ኢትዮጵያውያኖች ይሆናሉ። ስራውን ያቀላጥፉላቸዋል፣ የሚፈልጉትን ብድር በቀላሉ ያገኛሉ ማለት ነው። ለዛ ነው ባንኩን የምናቋቁመው።
ግን እንደምታውቁት የባንክ አሰራር ሲስተሙ ወይም ስርዓቱ ተመሳሳይ ነው። በኢትዮጵያውያን ተቋቋመ፣ በአሜሪካውያን ተቋቋመ ወይም በአውሮፓውያን ተቋቋመ የባንክ ህጎች አሉ። አንድ ሰው እንደፈለገው ሄዶ ባንክ አይከፍትም ወይም ብድር አይጠይቅም። እና እናንተም ማራቶን ባንክም ማራቶን ኢንተርናሽናል ባንክም የባንኮችን ስርዓት ተከትሎ ነው አካውንት ሂሳብ ልክፈት የሚለውን ሰው የሚያስተናግደው ብድር የሚሰጠው። እና በኢትዮጵያ መካሄዱ እንደው ብሔራዊ ኩራት የሚሰማቸው ሰዎች ካልሆኑ በስተቀር ከሌላው የምትለዩበት የለም የሚል ሙግት ቢገጥማቸው ምን ትላላችሁ?
ልመልስ እኔ?
እሺ እሺ፣ አቶ ቸው ይቻለ ማንም።
ኦኬ፣ እንግዲህ እኔ አሁን ከአንተ ጋር እዚህ ላይ አልስማማ።
እሺ፣
የማልስማማበት ምክንያቱ ሄደህ በምትበደርበት ጊዜ ምንም ህጎች ቢኖሩም እንኳን አንድ ብድር አበዳሪ ሎን ኦፊሰር የእሱ ጃጅመንትም ይጨመራል።
የእሱም አስተያየት ፍርድ ይኖራል።
ሎኑን አንደርራይት ሲያደርገው አስተያየቱን በሚጨምርበት ጊዜ በሀይል የብድሩን ኢንፍሉዌንስ ሊያደርገው ይችላል።
ታማኝ ነገር ተገኝቶ ብድሩ ሊፈቀድ ይችላል ነው የሚገኝ።
ብድሩ ሊፈቀድ ይችላል፣ ሊከለከል ይችላል። ብዙ ጊዜ ደግሞ ለጥቆች ይከለከላል።
አይ የውጭ ሀገር ዜግነት ያላቸው ሰዎች እዚህ ሀገር ከአሜሪካኖች እኩል ይስተናገዱ ለው ብዬ ለመከራከር አይደለም ግን አጠቃላይ የባንክ ህጎችን የሚከተል ስለሆነ በተለየ ነገር በኢትዮጵያውያን ባንክ መቋቋሙ የመጀመሪያ ነው፣ ትልቅ ነገር ነው። ለኢትዮጵያውያን ደስ ይላል። ግን ያን ያህል በኢትዮጵያን በመከፈቱ ከሌሎች ባንኮች የተለየ ሰርቪስ ወይም አገልግሎት ለኢትዮጵያውያን ይሰጣል ለማለት እንቸገራለን የሚሉ ሰዎች ይኖራሉና ያንን በተመለከተ ነው። ናራሳ ተካሊን ከቱ ይችላል።
እሺ ምንድነው እንግዲህ ክርስቲን እንደው በከፊል ተመልሷል። ድንገት ስላልተብራራ ይሆናል። ልክ አሁን አንተ እንዳልከው አንድ ኢትዮጵያውያን ያቋቋሙት ባንክ ስራውን ሲጀምር ኢትዮጵያውያን ለምንድን ወደዚህ የሚመጡት? ሌሎች ባንኮች አሉ ያገር እዚህ ሀገር እንደምታውቀው የባንክ በየቦታው ነው ያለው። ምንድነው ወደዚህ ወደ ኢትዮጵያውያኖች ወደ አቋቋሙት ባንክ ስባቸው የሚችል ምክንያት ምንድን ነው ሲባል ትንሽ ማብራራት ያስፈልጋል። ይሄ የሚቋቋመው ባንክ ኢትዮጵያ ባንክ እንዲሰራው ልክ እንደ ሌላው አሜሪካን ባንክ ሁሉ በተዘረጋው ህግ በተዘረጋው ፕሮሲጀር መሰረት ቢሆንም ብዙ የአድሎ ነገር ይታያል። እዚህ ሀገር ጥቁሮችን በተመለከተ ያድሎ ነገር ባንኮች ሁሉ ለጥቁሮች የሚሰጡት አገልግሎት እንደ ነጮቹ የተሟላ አይደለም። ያው ቅድም አጥቼሩን ብሎታል። እዚህ ሀገር ይሄ የዘር ልዩነት የሚባል ከድሮ ጀምሮ ይሄ ሀገር ሲቋቋም ጀምሮ ያለ ነገር ነው። ያ በዘር በሃይማኖት በመልክ ሰውን በአድሎ መመልከት የቆየ ታሪክ 250 ዘመን ያለው ታሪክ ነው። እዚህ ሀገር ደግሞ በሙሉ ይሄ ችግር ዛሬ በ21ኛው ሺህ ዘመን ባንኮች የአሜሪካን ባንኮች ጥቁሮችን፣ ኢሚግራንቶችን፣ ሌሎችንም ማይኖሪቲ የሚባሉትን አናሳ የህብረተሰብ ክፍሎችን በአድሎ ነው የሚመለከቷቸው። ማለትም ምንድን ነው ለነጮቹ የበለጠ ድጋፍ የበለጠ ተቀባይነት ሲያሳዩ እነዚህን ከቁም ነገር አይቆጥሯቸው። ይሄ ነው ሌላው ኢትዮጵያዊ ወደዚህ ሲመጣ መጀመሪያ በአማርኛ ነው የሚያነጋግረው ብራንች ማኔጀሩ፣ ሁለተኛ ያዳምጠዋል። ይሄን ሰውዬ የመርዳት ግዴታ አለብን፣ ይሄ ባንክ የተቋቋመው እኛን ወገን ለመርዳት ነው በሚል መንፈስ ያንዳንዱን ድር ጥያቄ ስለሚያነጋግር ሌሎች የአሜሪካን ባንኮች በነጮች ከሚካሄዱ ባንኮች ወይም ደግሞ ሌሎች ባንኮች አሉ እንደምታውቀው ኮሪያኖች የራሳቸው ባንክ አላቸው፣ ቻይኖች የራሳቸው ባንኮች አላቸው። እዚህ የሚመጣው ኢትዮጵያዊ ከነዚያ ሁሉ የበለጠ አቀባበልና እድል ኢትዮጵያ ደግሞ ይሄ ነው እንግዲህ ወደዚህ የሚስባቸው።
መልካም እንግዲህ ባንኩ ፈቃድ አግኝቶ ከተቋቋመ በኋላ ስራውን ሲጀምር የሚታይ ነገር ነው። ነገር ግን በእናንተ በኩል እኔ ከዛሬ ሁኔታ እንዳየሁት ብዙ ኢትዮጵያውያን ባሉበት ከተማ ስብሰባ አድርጋችሁ በቂ ሰው ያለመገኘቱ ምናልባት ቅስቀሳ ተጨማሪ ማድረግ ይኖርባችሁ ይሆናል እና ሲቋቋም ደግሞ ለኢትዮጵያውያን በእውነቱ በጣም ደስ የሚል ነው፣ የመጀመሪያ ነው የሚሆነው። መልካም ውጤት እንደምታገኙ ተስፋ አደርጋለሁ። በመጨረሻ ስብሰባ ላይ ጥያቄዎችም ተነስተው ነበር። እኔም አንዱን ጥያቄ ልድገምና ይሄንን ሼር የሚገዙ እዚህ ሀገር ያሉ ኢትዮጵያውያን ብቻ ሳይሆኑ ከኢትዮጵያም ያሉ ሰዎች ምናልባት በዚህ ማጠቃለል እንችላለን።
መጀመሪያው ግዴታችን እዚህ ያሉትን በትውልድ ኢትዮጵያውያኖችን ሁሉ ለማቅረብና ሼርን እንዲገዙ ያሰብነው እነሱን ነው። ግን የህግ አማካሪያችንንም ጠይቀነው የሰጠን መልስ አዎንታዊ ነው። ከኢትዮጵያም አንዳንድ ሰዎች ሊገዙ ይችላሉ። ማለት ሁሉም ኢትዮጵያዊ ሳይሆን አቅም ያለው በዶላር የሚገዛ ማለት ነው።
አቶቸሩ ተጨማሪ ሲያደርጉ እንዲያክሉበት ኢትዮጵያውያንስ ይሄ ባንክ እንዲከፈት ይፈልጋሉ የሚል ግምት አለኝ። ከአንዳንዶቹ እንደተረዳሁት እዛ ሜዳው ላይ ማስታወቂያ ሲነገርም ብዙ ሰው እንደው በስሜት ነው የሰማው ማስታወቂያውንና ምን ትፈልጋላችሁ? ከኢትዮጵያውያን ፍቃዱን አግኝታችሁ ስራ እንድትጀምሩ ምን አይነት እገዛ ትፈልጋላችሁ? ምን በምን እንዲረዷችሁ ታስባላችሁ ለማለት ነው።
አንደኛ ጥሪ ስንጠራ ጥሪውን ተከትሎ ይመጣል። እንደዛሬው ዛሬ እንግዲህ እኛ ኦልሬዲ ያወጣነው ፕላን አለ። በየከተማው እንዞራለን ወደፊት።
ዛሬ ወጥኛችሁ ነው እንደማየኛው። እሺ
እና የምናደርገው ኦክሩፕ እንትናለን ዝግጅት ይኖረናል። የዛ ጊዜ እንግዲህ እንዲመጡልን እንፈልጋለን። ስትራቴጂክ በሆኑ ከተማዎች መርጠን ትልልቆቹን እንሄዳና ስብሰባ እናደርጋለን። የባንኩን አላማ እናስረዳለን። የምንፈልገውን ነገር እናስረዳቸዋለን። ኢትዮጵያውያኖቹ እንግዲህ ሼሩን በመግዛት እንዲተባበሩን እንፈልጋለን።
በጣም ነው የማመሰግነው አስተካልኝ ገዳሞ የዚህ ባንክ የቦርድ ሰብሳቢ አቶ ቸሩ ተረፈ የቦርድ አባል በጣም አመሰግናቸዋለሁ። ይቅናች
አሁን ደግሞ አድማጮች የፕሮግራም ማሳሰቢያ አለን። ለጥያቄው መልስ በግጭቶች ዙሪያ በኢትዮጵያ የተለያዩ አካባቢዎች እየተሰማ ባለው ግጭት የዜጎች ህይወት እየጠፋ ነው። ግጭቱና ዜጎች ህይወት መጥፋት ያሳሰባቸው የሃይማኖት አባቶች የኢትዮጵያ መንግስት የህግ የበላይነት እንዲያስከብርና ግድያውን እንዲያስቆም በቅርቡ ጥሪ አድርገዋል። የሃይማኖት አባቶች ሁኔታውን እንዲያብራሩና የሚያቀርቡት መፍትሄ እንዳለ እንዲጠቁሙ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንዲሁም ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሃይማኖት አባቶችን ለጥያቄው መልስ ዝግጅት ጋብዘናል። ጥያቄዎቻችሁን በኢሜይል አድራሻችን horn@voanews.com፣ በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንደዚሁ ቪኦኤ አምሃሪክ በመጠቀም አድርሱን። 202-205-9942 የውስጥ መስመር 14 በመደወል ጥያቄያችሁን በድምፅ ማኖርም ትችላላችሁ። ለጥያቄው መልስ ዝግጅት
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን በየሳምንቱ በዚህ ሰዓት የሚቀርበውን ቅንብር ነው የምናቀርበው፣ ዲሞክራሲ በተግባር። ኢትዮጵያ ውስጥ ከቅርብ ጊዜ ወዲህ አንስቶ በተለያዩ አካባቢዎች ግጭቶች እየደረሱ ናቸው። በሶማሌ ክልል አካባቢ ተቀስቅሶ የነበረው ግጭት ሰሞኑን ሺዎችን አፈናቅሏል፣ ከፍተኛ ንብረትም ወድሞበታል። ይህ በእንዲህ እንዳለ ደግሞ ከመንግስት በቀረበላቸው ጥሪ መሰረት ከትላንት በስቲያ ሰኞ የኦጋዴን ነጻ አውጪ ግንባር፣ ትላንት ማክሰኞ ደግሞ የኦሮሞ ነጻነት ግንባር በሰላማዊ መንገድ አገር ውስጥ ገብተው ለመታገል ወስነው ወደ አገር ውስጥ ገብተዋል። ሌሎች በርካታ የተቃዋሚ ፖለቲካ ፓርቲዎችም ተመልሰዋል። በእነኚህና በአጠቃላይ የአገሪቱ ወቅታዊ ሁኔታዎች ዙሪያ ዛሬ አስተያየት እንዲሰጡ የኢሃፓን አመራር አባል ቀደም ብለን በመግቢያችን ያስተዋወቅናቸውን አቶ ኢያሱ አለማየሁን ጋብዘናል። ያወያያቸው ሰለሞን ክፍሌ ነው። ወደ ዝግጅቱ።
ሰላም አቶ ኢያሱ አለማየሁ፣ በቅድሚያ ለትብብሮ ላመስግን።
አመሰግናለሁ።
ብዙ ለውጦች እየተካሄዱ ነው እንደሚረዱት በኢትዮጵያ ከቅርብ ወራት ወዲህ። በዚያው መጠን ከፍተኛ ጉዳት በሰውና ንብረት ላይ ያደረሱ ግጭቶችም ተከስተዋል። እስቲ አጠር አጠር አድርገው እየተወሰዱ ባሉ የለውጥ እርምጃዎችና ግጭቶች ዙሪያ ያለውትን አስተያየት ልስማ።
እኛ እንግዲህ የለውጥ እርምጃዎቹ ወያኔ አገዛዝ መዳከም የህዝብ የረጅም ጊዜ ትግል ውጤት ነው፣ ብዙ ደም የተከፈለበት ነው ብለን ነው የምናምነው እንጂ በግለሰቦች ወይም በሆነ ቡድን ልዩ ጥረት የመጣ ነው የሚል እምነት የለንም። ስለዚህ ይሄ አሁን ያለው ሁናቴ ያለየበት ነው። የነበረው ስርዓት የማስወገድ ፍላጎት እና አዲስ መንገድ የመክፈት ፍላጎት በህዝብ በኩል የሚታይበት ነው። በሌላ በኩል ደግሞ ጥገና አድርጎ ያለውን ለማስቀጠል እንዲሁ ሙከራ የሚደረግበት ነው። በፊቱም የወያኔ ደግሞ ያለው አገዛዝ ራሱን ከቀውስ ለማዳን ለማገገም እና እንደገና ተጠናክረው ሙሉ ቁጥጥር ነው ይዞ በነበረው ፖለቲካው ለመቀጠል የተፍጨረጨረ ነው እና ይህም ወደ አዘጋጅልን የህዝብ እርስ በርስ ግጭት ለአመታት የፖለቲካው መሰረት አድርጎ የቆየው ይሄ ህዝብን እርስ በርስ አጋጭቶ ከፋፍሎ የመግዛት ሁኔታ ስለሚወስደን ስለወሰደንም እንግዲህ በየቦታው በህዝብ መካከል የእርስ በርስ ግጭቶች እየተቆሰቆሱ ብዙ ጉዳት ሊደርስ ችሏል። አሁን በስልጣን ይዘናል የሚል ስም ደግሞ ይህንን ሊቆጣጠሩና የህዝቡን ደህንነት ሊያረጋግጡ የቻሉበት ሁኔታ የለምና እውነትም ሀገራችን በአደጋ ላይ ናት ማለት ይቻላል።
እንደሚታየው ደግሞ ለአዲሱ ጠቅላይ ሚኒስትር አብይ አህመድ የሚቸረው ህዝባዊ ድጋፍ ከፍተኛና ከሁሉም አካባቢ ነው። እንደገና ደግሞ እዚህና እዚያ ግጭቶች ይጫራሉ። ድሮ ያልነበሩ ግጭቶች ናቸው አሁን የሚታዩት በብዛት። በእርሶና በድርጅቱ እምነት ለእነዚህ ግጭቶች ምክንያቶች ምንድን ናቸው? እንዴትስ ይመስሎታል ለዘለቄታው ማስወገድ የሚቻለው?
በእርግጥ አንዳንዶቹ የቆዩም ናቸው። ሲጠበቁ የቆዩና ሲቆሰቆሱ የቆዩ በየጊዜው ክፍል ሲጠቀምበት የቆየ ህዝብን ለመከፋፈል ነው። ለምሳሌ በቦረና ኦሮሞ፣ በገሬ ሶማሌ ብናነሳ የቆየ ነው። ግን አሁን እንደ ጌዲዮና ኦሮሞ ሶማሌና ጅጅጋና ድሬዳዋ የሚታዩት ደግሞ በከፍተኛ ደረጃ በአሁኑ ጊዜ የተቀሰቀሱ ናቸው። እነዚህ የሚቀሰቀሱት ኃይሎች ይዝሩ በፊት በላይነት ቁጥጥራቸውን ለማስፈን የሚጥሩት ናቸው። በኢትዮጵያ ውስጥ በጣም አለመረጋጋት አለ። አገር ተረብሿል፣ አገር ተምሷል። እና አንድ እርምጃ መውሰድ አለብን ይህንን አለመረጋጋትና ፍጅት ለማጥፋት በሚል ያጠነቀኑትና ያቴሩት ያሉትን እርምጃ ለመውሰድ የሚያመቻቸው ሁኔታ ነው እና እነሱ ናቸው ተጠያቂዎች። እኛ ለሁሉም መፍትሄ የምለው የህዝብን ጥያቄና ፍላጎት በመቀበል ሁሉን ድርጅቶች ያቀፈ የሽግግር ሂደት ተደርጎ የህዝብ ሙሉ ድጋፍ ይሄ አሁን የሚታየው አይነት ሳይሆን ህዝብ ደንበኛ መሰረታዊ የሆነ ሰፊ ድጋፍ፣ ምክንያቱም ለውጡ ሊመጣልን ነው፣ ሁላችንም የለውጡ ተሳታፊ ሆነናል፣ ደም አፍሰናልና ተጠቃሚ እንሆናለን ብሎ እንግዲህ የሚሄድበት የሚጓዝበት መንገድ ከተቀየሰ ያንኑ ኢህአዴግን የሚባለውን ለመቀጠል ኢህአዴግን ህገ መንግስት የሚባለውን ህገ ወያኔ የሚለውኛውን ለማስቀጠል ሳይሆን የህዝባዊ ለውጥ የሚመጣበትን መንገድ ከተተለመ እነዚህን ማጥፋት ይቻላል። ግን ደግሞ በዚያው ልክ ደግሞ በጣም የኢትዮጵያን ጥፋት የሚፈልጉና የኢትዮጵያን መገነጣጠል የሚፈልጉ ጥላቻ ያላቸው ኃይሎችን ደግሞ በዙሪያ እየሰበሰቡ ይህንን ደግሞ ያለውን ሁኔታ እንገታለን ወይ እናቆማለን ማለት የሚቻል አይደለም። ለነገሩ አዲሱ ጠቅላይ ሚኒስትርም ቢሆን በሶማሌ ጅጅጋ፣ በድሬዳዋ እነዚህ ባሉት ግጭቶች ላይ ሊናገረው የሚችለውና የፈለገውም ነገር የለም። ሊያደርገው የሚችለው በጣም ጠባብ ነው። ምክንያቱም መሰረቱ ያው የድሮው ስርዓት ስለሆነ ነው። ስለዚህ አዲስ አካሄድ የሚሳተፍበት ሁሉም ያቀፈ ሽግግር ሂደት እንዲኖር ነው እኛ እየጠየቅን ያለ ነው።
አቶ ኢያሱ፣ ኢህአፓ የረጅም ጊዜ ልምድ አለው በፖለቲካው። ባለፉት 27ና ከዚያም በላይ ዓመታት ግን በውጭ አገሮች ጽህፈት ቤቶችን ከፍቶ ከመቀመጥ በቀር ይህ ነው የሚባል የረባ እንቅስቃሴ አላደረገም ተብሎ ይተቻል። ትችቱ አግባብነት ከሌለው እስቲ ይሄን አከናውኗል ይበሉኝ። በእነዚህ ዓመታት ውስጥ
እኛ እንግዲህ ከብዙ እንደዚህ አይነት ትችቶችና የሉም ጠፍተዋል፣ እንዲህ ናቸው የሚባል ትችቶች ስንሰማ ዓመታት አልፈዋል። አለን፣ እኛ አለን፣ እንንቀሳቀሳለን። አገር ቤት የምናደርገው እንቅስቃሴ በህቡ ነው። ምክንያቱም የኢህአፓ አባል ሆኖ የተገኘ ሰው ተይዞ እንኳን ለፍርድ የቀረበበት አንድም ቀን የለም እና በህቡ ግን የነበረውና ያለውን የህዝብ ትግል በተቻለ መጠን ለመደገፍና ለማጠናከር ሰርተናል። አሁንም እየሰራ ነው። አሁን በደንብ በእንቅስቃሴዎች ውስጥ አለን፣ እየሰራ ነው። ግን ባለው ሁናቴ ደግሞ በህቡ መስራት የግድ ነው። ምክንያቱም የእኛ ተይዘን ፍርድ ቤት አንቀርብም፣ ተይዘን ፍርድ ቤት ቀርበን ተፈርዶብን አንለቀቅም። የሚያዝ የሀፓ አባል ተብሎ የተጠረጠረ በጣም ተሰቃይቶ መጥፋት ነው፣ ደብዛው መጥፋት ነው። ስለዚህ ቀስ እያልን እየሰራን ነው፣ ባለን አቅም እየሰራን ነው። ከትግሉ ጎንንን ብለን ነው እኛ የምናምነው።
በመጨረሻ አቶ ኢያሱ፣ ብዙዎች ዛሬ ኢትዮጵያ ገብተው በሰላማዊ መንገድ ለመስራት መወሰናቸውን እየገለጹ ነው። እናንተስ በቅርቡ የመግባት ሀሳብ አላችሁ? ከሌላችሁ ለምን?
የእኛ ጥያቄ ምንድን ነው? የእኛ መግባት አለመግባት አይደለም እኮ ዋናው ጥያቄ። እኛ ጥያቄ የለንም። ያለን ጥያቄ የህዝብ ጥያቄ ነው። የሽግግር መንግስት ተቋቁሞ ወያኔ ከነ ስርዓቱ ተወግዶ ህዝባዊ መንግስት የሚያደርሰን ዴሞክራሲ ላይ የሚያደርሰን የሽግግር መንግስት እንዲኖር በጋራ እንጣር፣ ሁላችንም ሁሉ የሚመለከተው ሀይል ሁሉ እንጣር ነው የምለው። ይሄ መልስ አላገኘም። አንድ ሁሉም እስረኞች ይፈቱ ነው እኛ ዋና ጥያቄያችን። አልተፈቱም፣ የእኛ ማንም አልተፈታም። ሌሎች እስረኞችም ደግሞ 24፣ 25፣ 26 ዓመት የታሰሩ አሉ፣ አልተፈቱም። ለይስሙላ የተወሰኑ ተፈቱና ከዛ ወዲያ ነገሩ እንደተዘጋ ነው ያለው። ጸረ ህዝብ ናቸው የምንላቸው አዋጆች ይሻሩ በአስቸኳይ። ፓርላማ ለምህረትና ለወንጀለኞች ምህረት ህግ ሲያወጣ ተሯሩጦ፣ ግን እነዚህን እንትኖች ለመሻር ግን ጥናት ምናምን ያለ ምን ይጓተታል? ይሻሩ። ከዛ በኋላ የአፈናው ተቋም እንዳለ ሆኖ ከዚህ በፊት በ93 እኮ ለእንትን ለሰላምና እርቅ ተብሎ ተገብቶ ታስረዋል። የኛ ሰዎች በሞላ ከቦሌ ነው ተወስደው ከሰል የገቡት። ሌሎች ደግሞ የተገደሉ አሉ፣ ብዙ ነገሮች ስላሉ እነዚህ ነገሮች ሁሉ የሚያስተማምኑ ስላልሆኑ እኛ የህዝብ ጥያቄ መለስ እና ኢትዮጵያ ውስጥ አለን፣ አንዳንዶቻችን በስደት አለን፣ ግን የኢትዮጵያ መዋቅር ኢትዮጵያ ውስጥ ስላለ ከህዝባዊነት የምንወጣው ህዝባዊነት የሚያስወጣ ሁናቴ ሲፈጠርልን ነው። እሱ ደግሞ አልተፈጠረም። እኛ በበኩላችን አመርቂ ነው ጥሩ ነው ብለን የምናየው አይደለም። ግን ይሄ ሁናቴ ከተፈጠረ የህዝብን ድምፅ ማዳመጥ ከተቻለ ያን ጊዜ እኛ ከህዝባዊነት እንወጣለን።
ከዛ ገና ነው ባይነ።
እሺ አቶ ያሱ አለማየው የሃፓ አመራር አባል ለጊዜው በጣም አመሰግናለሁ።
አመሰግናለሁ።
አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የምሽቱ የቪኦኤ ርዕሰ አንቀጽ ሀተታውን የሚጀምረው ለምንድነው አንድ በተለይ ለሲቪሎች የሚሰጥ የውጭ እርዳታና የልማት እገዛ ላይ ትኩረት ሰጥቶ የሚንቀሳቀስ የዩናይትድ ስቴትስ መንግስት መስሪያ ቤት በሚሰራባቸው ሀገሮች የሃይማኖት ነጻነት ጉዳይ የሚያሳስበው ሲል በመጠየቅ ነው። እንደ ዩኤስኤአይዲ የሃይማኖት ነጻነትን የምናየው አሉ የዩኤስኤአይዲው አስተዳዳሪ ማርክ ግሪን፣ የምናየው እንደ አንድ እጅግ አስፈላጊ መንግስታችን የሚከተለው ዜጎችን ያማከለ መርህ ነው። የሃይማኖት ነጻነት ሐሳብን በነጻነት ከመግለጽ ከመሰብሰብ ከመደራጀትና ከዘር ልዩነት ነጻነት ተለይቶ ሊታይ አይችልም ሲሉም ባለስልጣኑ አክለዋል። ይበልጥ አሳማኙ ምክንያት ግን ለተዘነጉ ወገኖች የሚሰጠውን የልማትና የሰብአዊ እርዳታ በትክክል በማድረሱ ረገድ ብዙውን ጊዜ ከዩኤስኤአይዲ ጋር የሚሰሩት ሃይማኖትን መሰረት አድርገው የሚንቀሳቀሱ ድርጅቶች ናቸው። ሃይማኖትን መሰረት ያደረጉ ድርጅቶች ናቸው በአብዛኛው የተዘነጋ ማህበረሰብ ውስጥ አመኔታ የሚያገኙት ብለዋል የዩኤስኤአይዲ አስተዳዳሪ ማርክ ግሪን። የአሜሪካ ድምጽ ራዲዮ ሩሳን ቅጽ በመቀጠልም በሌላ በኩል በሃይማኖት ላይ የሚደረግ ጭቆና አዘውትሮ ሁከቶችን ይቀሰቅሳል፣ ለጭቆናም ምክንያት ይሆናል። አንዱን ማህበረሰብ ከሌላው አብልጦ ማየት አልፎም አንድን ህዝብ በጠቅላላው ማሰቃየት የሚመጣው በዚሁ ምክንያት ይሆናል ብሏል። ለዚህም አንዱ ማሳያ አይሲስ የሚፈጽመው ግፍ በቂ ይሆናል። ዩኤስኤአይዲ ውስጥ የሃይማኖት ነጻነት የሚታየው እንደ አንድ አብይ የሰብአዊ መብቶች ነጻነት ነው። በመሆኑም በሃይማኖት ነጻነት ላይ የጥላቻ ንግግሮችን የሚያደርጉና በተለያዩ እምነት ተከታዮች መካከል ሁከት የሚቀሰቅሱ ኃይሎችን ጥረቶች ለማክሸፍ የሚካሄዱ መርሃ ግብሮችን እንረዳለን። ይህን የምናደርገውም የሃይማኖት ነጻነቶችን የሚያስጠብቁና የሚያጠናክሩ ህግጋት ተግባራዊ እንዲሆኑ እንዲሁም ለህግጋቱ ተግባራዊነት ጥብቅና የቆሙ የሲቪክ ማህበረሰቦችን ችሎታም ለማሳደግ ጭምር ነው ሲሉ የዩኤስኤአይዲ አስተዳዳሪው ማርክ ግሪን የተናገሩትን ጠቅሶ ርዕሰ አንቀጹ ሀተታውን ይቀጥላል። ዩኤስኤአይዲ በአሁኑ ወቅት መንግስታዊ ካልሆኑ ድርጅቶችና የሲቪክ ማህበረሰብ ሸሪኮቹ ጋር ያለውን ግንኙነት ሰላጭ ለማድረግ የለውጥ ሂደቶችን በማካሄድ ላይ ነው። በተመሳሳይም የሚታዩ የሃይማኖት አለመቻቻሎች ወደ ከፋ ደረጃ ከመሸጋገራቸው በፊት በሚሰራባቸው ሀገሮች ውስጥ ከሲቪክ ማህበረሰቡ አቅምና የመንግስታቱን ፖሊሲዎች ያካተቱ አንዳንድ እርምጃዎችን በመውሰድ ላይ ነው። በመጨረሻም ዩኤስኤአይዲ ከሸሪኮቹ ጋር በመሆን ቀድሞም በታሪክ ተሳስረው በቆዩ ብሔረሰቦችና ሃይማኖቶች መካከል አንድነትን ለማጠናከር በመስራት ላይ ነው ሲሉ የድርጅቱ አስተዳዳሪ ማርክ ግሪን የተናገሩትን ጠቅሶ የአሜሪካ ድምጽ ራዲዮ ሀተታውን አጠቃልሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን የፕሮግራም ማሳሰቢያ ለጥያቄው መልስ በግጭቶች ዙሪያ። በኢትዮጵያ የተለያዩ አካባቢዎች እየታዩ ባሉት ግጭቶች የዜጎች ሕይወት እየጠፋ ነው። ግጭቶቹና የዜጎች ሕይወት መጥፋት ያሳሰባቸው የሃይማኖት አባቶች የኢትዮጵያ መንግስት የሕግ የበላይነትን እንዲያስከብርና ግድያዎችንም እንዲያስቆም በቅርቡ ጥሪ አስተምተዋል። የሃይማኖት አባቶቹ ሁኔታውን እንዲመዝኑና ለሚሰጧቸውም የመፍትሄ ሐሳቦችና ምክሮች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንዲሁም ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሃይማኖት አባቶችን ለጥያቄው መልስ ዝግጅት ጋብዘናል። ጥያቄዎቻችሁን በኢሜይል አድራሻችን horn@voanews.com፣ በፌስቡክ @voaamharic፣ በትዊተር ደግሞ #voaamharic በመጠቀም ልታደርሱን ትችላላችሁ። የስልክ ቁጥራችንን ለማስተዋወስ 202-205-9942 የውስጥ መስመር 14 በመደወልም ጥያቄዎቻችሁን በድምጽ ማኖር ትችላላችሁ። ለጥያቄው መልስ
የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጆቻችሁ እኔ አዳነች ፍስሐዬና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ቫስኮ ቫለሪ ጋር በዚሁ እንሰናበታለን። አሁን የትግርኛ ስርጭት ይቀጥላል።
መልካም ምሽት። በእኛ በኩል ሰላም፣ ደህና ደሩ።